ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክቡራትና ክቡራን አድማጮቻችን፣ ይህ ጋሻ የአማራ ድምፅ ራዲዮ ነው። የዛሬ ዕለተ ሐሙስ ሚያዝያ 12 2015 ዓ.ም ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። መከላከያ ከሰኞ ሚያዝያ 10 2015 ዓ.ም ጀምሮ በሸዋና በወሎ ፋኖች ላይ ትጥቃቸውን ለማስፈታት እምቢ ካሉ ለመምታት ኦፕሬሽን እየሰራ መሆኑ ታውቋል። ጀነራል ብርሃኑ ጁላ ከሰሞኑ ፋኖን ሽብርተኛው ፋኖ ብሎ ሲናገር እንደነበረ ይታወቃል። ከሰኞ ሚያዝያ 10 2015 ዓ.ም ጀምሮ በፋኖ ላይ ሊዘምቱበት ኦፕሬሽን አዘጋጅተው እንደጨረሱ ይታወቃል። በሰሜን ወሎ ዞን ጉባላፍቶ ሳንቃ ከተማ ላይ ብዙ የጠላት ኃይል እየተሰባሰበ ነው። እንደዙ 23 እና ሌሎች ከባድ መሳሪያዎችን በመታጠቅ በከተማዋ ግራና ቀኝ ምሽግ ቆፍረው ቦታ ይዘዋል። የፋኖዎችን መገኛም ከቀበሌ አመራሮች እየጠየቁ መረጃ አግኝተዋል። ቦታቸውንም አውቀውታል። በመሆኑም ሁሉም መረጃውን በማሰራጨት ሳይዘናጋ ኦፕሬሽኑን እንዲያከሽፍና አካባቢውን በተጠንቀቅ እንዲጠብቅ ጥሪ ተላልፏል። የኦህዴድ ብልጽግና በአማራ ህዝብ ላይ የዘር ማጥፋት ዘመቻውን ለማካሄድ ቅድመ እንቅስቃሴውን ማጠናቀቁ ተገልጿል። በዚህም የመከላከያ ልብስ የለበሱ የኦነግ ሸኔ ኃይል ቆቦን መነሻ በማድረግ ደሴን አልፎ ኮምቦልቻ መድረሳቸው ተሰምቷል። የእነዚህ ኃይሎች ተልዕኮም ሸዋ ገብተው ህዝቡን እንዲሁም ፋኖን መምታት ነው ተብሏል። የአማራ ልዩ ኃይልን መፍረስና መበተንን ተከትሎ የኦህዴድ ኃይል አማራን ለመዋጥ ተዘጋጅቷል። ከዚህ በተጨማሪም ለአማራ ህዝብ ከፍተኛ ጥላቻ ባለበት የብልጽግና መንግስት ይሁንታ በጎንደር ፍየል ውሃና በማይጠምሪ አካባቢ ህወሓት ኃይሏን እያስጠጋች መሆኗን ከሚደርሱን መረጃዎች ማረጋገጥ ችለናል። ይህ እንዲህ እንዳለ በጭልጋ አካባቢ የቅማንት ጽንፈኛ አካል ኃይሉን እያደራጀ መሆኑም ተገልጿል። ከዚህ ጋር በተያያዘ የአገው ሸንጎም በኦህዴድ ብልጽግና መንግስት ድጋፍ እየተደራጀ መሆኑን መረጃዎች ወጥተዋል። በሌላም መረጃ የኦሮሚያ ኦህዴድ አመራሮች የአማራ ልዩ ኃይል ዩኒፎርምን በማምረት ኃይላቸውን በአማራ ክልል እያሰማሩ መሆናቸው ታውቋል። የኦህዴድ አገዛዝ ስርዓት በአዲስ አበባ መገናኛ መብራት ኃይል ጎን በሚገኘው ጃክሮስ ውስጥ የአማራ ልዩ ኃይል ዩኒፎርምን በማዘጋጀት ለኦነግ ሸኔና ለኦሮሚያ ልዩ ኃይል አባላት እያለበሷቸው መሆኑ ተሰምቷል። ከዚህ በተጨማሪም እያመረቱ ያለውን የአማራ ክልል ልዩ ኃይል ዩኒፎርም ለኦነግ ሸኔ እና ለአሸባሪው የኦሮሞ ክልል ልዩ ኃይል በማልበስ የአማራ ፋኖን እንዲቀላቀሉ የማድረግ ስራን እየሰሩ መሆኑን ተጨባጭ መረጃዎች ወጥተዋል። የአማራ ሕዝብ አንድነቱን በማጠናከር የተደቀነበትን የህልውና አደጋ እንዲመክት አስቸኳይ ጥሪ ቀርቧል። የአማራ ክልል አስቸኳይ ጥሪ ያቀረበው ኮሎኔል ደመቀ ዘውዱ እንደ አማራ ተደራጅተን ካልመከትን ጠላቶቻችን በባርነት ለመኖር እንኳን አይፈቅዱልንም ሲል ተናግሯል። ከዚህ በተጨማሪም አማራን ለማንበርከክ ተረኛ ሆኖ ለመጣ ኃይል ፈቃደኛ ሆነን አንገታችንን ከሰጠን እንደ ትላንትና በባርነት መኖር አይኖርም ሲል አክሏል። ኮሎኔሉ ጨምሮም በህይወት እንድንቆይ አይፈቅዱልንም ያለ ሲሆን አማራን እንደ ብሔር ለማጥፋት ሰፊ ስራ እየሰሩ መሆኑንም አውስቷል። በመሆኑም የአማራ ትግል ከሚዲያ ፍጆታ ያለፈ መሆን አለበት ሲልም ጨምሮ ገልጿል። በመጨረሻም የአማራ ህዝብ የተደቀነበትን የህልውና አደጋ በመጋፈጥ መላው አማራ ህልውናውን ለማስከበር መዘጋጀት እንዳለበት አስቸኳይ ጥሪ አቅርቧል። የዜና ምንጫችን ንስር ኢንተርናሽናል ብሮድካስቲንግ ነው። ክቡራትና ክቡራን አድማጮቻችን፣ የዕለቱን ዜና በዚህ እናጠናቅቃለን። ወደ ሁለተኛ ክፍል ዝግጅታችን እንሸጋገራለን። አብራችሁን ቆዩ።
I'm Shawna mer ye wallo ambassa la garla restik o baltana sa
ጋሻ የአማራ ድምፅ ራዲዮ ነው። የዛሬውን የሁለተኛ ክፍል ፕሮግራም እንቀጥላለን። በሚቀጥለው ልዩ ፕሮግራማችን የማቀርብላችሁ መልእክት ከዘማሪ ዶክተር ደረጀ ከበደ ነው። ዶክተር ደረጀ በአሁኑ ሰዓት የአማራ ህዝብ ስለተጋረጠበት የህልውና አደጋና ሁሉም አማራ ሊያስብበትና ተግባራዊ ሊያደርጋቸው የሚገቡ ወሳኝ የሆኑ መፍትሄዎችን ይነግረናል ብዬ አስባለሁ። አብራችሁን ቆዩ።
እና የኦህዴድ አማራን እንዴት አድርጎ እንደሚሰለቅጥ እንዴት አድርጎ አማራውንና ርስቱን ጠቅላላ ከአዲስ አበባ ጀምሮ እስከ ባህር ዳር ያለውን እንዴት አድርጎ እንደሚሰለቅጥ የኦሮሞ ኢሊቶች ጎጠኞቹ እነ ኦህዴድ ኦሮሞ ብልጽግናን በሉት ተሰብስበው በድብቅ ያስተላለፉትን ያው በሶሻል ሚዲያ ላይ ዶክተር አቤል ስለለጠፈው ብዙዎቻችሁ አንብባችሁት ሊሆን ይችላል። እኔ ሳነበው በእውነት በጣም ነው የገረመኝ። ልክ የአማራን ህዝብ ይሄን ያህል ወደ 50 60 ሚሊዮን የሚደርስ የአማራን ህዝብ እንደሌለ ነው የቆጠሩት። በቃ እንደሌለ ምን እንደሚያደርጉበት የጻፉትን ቶሎ ላንብብላችሁ፣ ብዙ አይወስድም። ዲስከስ ካደረጉ በኋላ ውሳኔ ካስተላለፉ በኋላ ያ የወሰኑት ነገር እንዲሳካ ይሄ ነገር ይሆናል የሚለውን ነው እንግዲህ የጻፉት። ታዲያ ይህ እንዲሆን ከተፈለገ አማራ ሙሉ በሙሉ መበተንና ኃይል የሌለው ደካማ መሆን አለበት። የኦሮሞ ኃይል አሁን የአማራ ክልል የሚባለውን ዞንና ወረዳ ሁሉ ተቆጣጥሮ ለፕሮጀክቱ ምቹ ሁኔታን መፍጠር አለበት። ይህ እንዲሆን ደግሞ የአማራን ታጣቂ ኃይሎች ልዩ ኃይል፣ ፋኖና ሚሊሻ ሙሉ በሙሉ ትጥቅ በማስፈታት ቀጥሎ ደግሞ በመከላከያ ውስጥ ያለን የነፍጠኛ ርዝራዥ ሁሉ ከመከላከያን በማጽዳት የኢትዮጵያ መከላከያን ሰራዊት ሙሉ የአማራ ክልልን አስተዳደር ብቸኛ ሰላም አስከባሪ በማድረግ ኦሮሞ የታገለለትን ዓላማ በተሳለጠ ሁኔታ መተገበር። አማራ በወያኔ ህዝብ ቆጠራ ውጤት እንደተባለው ከኢትዮጵያ ህዝብ ቁጥር ሁለተኛ ሳይሆን ምናልባትም ከሶማሌ ከትግሬና ከሲዳማን በታች የሆነ ማይኖሪቲ ነው። ሊኖረው የሚገባው ቦታና ውክልናም በልኩ ነው። ረብሻውን ካላቆመ ደግሞ ውጤቱ ሙሉ በሙሉ መወገድ ይሆናል። ተመልከቱ እንግዲህ እንዴት እንደሚዘባን ነው። የኦሮሞ ብሔራዊ ትግል ውጤት ግምገማና ቀጣይ አቅጣጫ ከወታደራዊ ኮማንድ ግብረ ኃይል አንጻር ይህንን ያስቀምጣል። በኦሮሞ ህዝብ እምብርት ላይ የምትገኘውን ደብረ ብርሃንን ጨምሮ ቀጥሎ ያሉን ከተሞች መብረቃዊ በሆነ ፍጥነት ሙሉ በሙሉ መውረርና የሚፈለጉ ነገሮች ወደ ኦሮሞ ህዝብና ካዝና ከገቡ በኋላ ደብረ ብርሃንንና ጎረቤቶቿን ሁሉ ወደ አመድነት እስኪቀየሩ ድረስ በእሳት ማንደድ፣ ያጣየን መልክ መድገም፣ ፋብሪካዎችን በሙሉ ከሰል ማድረግ፣ ከወለጋ በኩል የሸኔና የልዩ ኃይል ጥምር ጉልበት ወደ ቡሬና ፍኖተ ሰላም በመግባት አካባቢዎችን መቆጣጠር፣ በአመራሩና ሌሎች ላይ እርምጃ መውሰድ፣ የኢንዱስትሪ ፓርኩንና ከተማዎችን በእሳት ማጋየት፣ የኦሮሞን ህዝብ ትግል መራራነት ማሳየት፣ ጭካኔ ማለት ነው መራራነት ሲሉ፣ በሸዋ በኩል የአባይን ወንዝ ተከትሎ ተሻግሮ የደጀንንና የደብረ ማርቆስን ከተማ በፍጥነት መቆጣጠርና የምስራቃዊ ጎጃሙን ክፍል ሞጣንና ብቸናን ጨምሮ በጃል ዳውድ የሚመራው የሸኔና የኦሮሞ ልዩ ኃይል ጥምር ግንባር እንዲቆጣጠረው ማድረግ፣ ከተሞቹንም ሆነ ሙሉ የኢንዱስትሪ ቦታዎችን ወደ ፍርስራሽነት መቀየር። አራተኛውና ትልቁ ስራ የሚጠይቀው በቤኒሻንጉል ጉምዝ ክልል በኩል በጃዊ አድርጎ ባህር ዳር ከተማን ለመቆጣጠር የሚያደርገው ኦፐሬሽን ሲሆን በተመሳሳይ ሰዓት ከትግራይ አጋር ኃይሎቻችን በኩል ወደ ሙሉ ጎንደርና ወሎ የሚደረገው ግስጋሴ ሽብር ውስጥ ስለሚከታቸውና የኦሮሞን ኃይሎች ለመቋቋም የሚሞክር ብዙም ኃይል ስለማይኖር ባህር ዳርንና ዙሪያውን ለመቆጣጠር ምቹ ሁኔታ የሚኖር ቢሆንም በቂ ዝግጅትና ከአጋር ኃይሎች ከጉምዝ ከቅማንትና ከትግራይ ኃይሎች ጋር መናበብ አስፈላጊ ነው። አዲስ አበባን ከሁሉም አቅጣጫ ወደ አንድ ማዕከል መክበብና መቆጣጠር፣ የነፍጠኞችን አከርካሪ ለመበጠስ መረር ያለ እርምጃ መውሰድ፣ በተለይ የኦሮሞን ሀብት ዘርፈው ባለፎቅና ባለ ንብረት በሆኑ ባለሀብት ነፍጠኞች ላይ እርምጃ መውሰድ፣ ኦሮሞ ሊበሬሽን አርሚ በሚቆጣጠራቸው የጎጃም የሰሜን ሸዋና የወሎ ከተሞች የሚገኙን የክልል የዞን የወረዳና የቀበሌ አመራሮች እርምጃ መውሰድ። ይህንን በሚገባ ስንተገብር የአማራን ግዛት 100% ስንቆጣጠር የኦሮሞ ህዝብ ትግል የመጀመሪያው ምዕራፍ መጠናቀቂያ በተሳካ ሁኔታ ተጠናቀቀ ብለን ወደ ምዕራፍ 2 እናልፋለን ይላል። እንግዲህ ይህንን የሚያነብ አማራ ምን እንደሚሰማው ፈጣሪ ይወቅ። እኔ ከሁሉ አንጀቴን የሚያደብነው ነገር ምንድነው? ልክ አሁን እነሱ እንደፈለጉት እየሄደላቸው ነው ወደ አዲስ አበባ ትንሽ ልናገር። የአዲስ አበባ ህዝብ ላይ እየደረሰ ያለው ሰቆቃ እጅግ የሚያሳዝን ነው። ስንት ወንድ ባለበት ይሄ ሁሉ ህዝብ ተፈናቅሎ መሄጃ አጥቶ ከተማው በፍርስራሽ ተከቦ ባለበት እንዴት ነው ይሄ ነገር ትክክል አይደለም ብሎ የተቃውሞ ሰልፍ እንኳን የማይወጣው ህዝብ? ማስቆሙን ተውት፣ እንደው ይሄ ትክክል አይደለም ብሎ ወግ ያለው አንድ የተቃውሞ ሰልፍ እንኳን በአዲስ አበባ ወጥቶ አያውቅም። እና ዛሬ የምናያቸውን ፒክቸሮች ስትመለከቱ እንደዚህ በቃ በሰልፍ በገዛ ሀገራቸው ላይ በአቀኑታ በአዲስ አበባ ላይ ትላንትና መጥቶ አዲስ አበባን የማያቀስብ ከፒያሳ መርካቶ ለይቶ የማያቀስብ አሁን የአዲስ አበባ ነዋሪ ይሄ ወጣቱን ብቻ ማለት ሳይሆን ይሄ ፕሮፌሽናሉ ቢዝነሱን እየሰራ ያለው ባለ ሀብቱ በተለያዩ ፕሮፌሽኖች ውስጥ ደንበኛ በቃ ዌል ስታብሊሽድ ሆኖ ስራውን እየሰራ ቤተሰቡን እሁድና ቅዳሜ ወደ ሶደሬ ምናምን እየሄደ የሚዝናናው ይመጣለታል። አይ ዊል ቢ በጣም ነው ደስ የሚለኝ በዛን ሰዓት ሲያራውጠው። ዛሬ ዝም ብሎ ተኝቷል። ዛሬ ከዳር ያሉትንና እነኛ አቅመ ደካማዎችን እነሱን ነው እያሳደዱ ያሉት። የአማራ ባለ ሀብቶች ደግሞ አሉ። አብይ አህመድ ለጻፈው ጀንክ 10 ሚሊዮን ብር ምናምን በእነሱ ቤት አሁን ይህን በመስጠታቸው ይመራቸዋል። ኦሮሞማ እኮ መማር ምህረት የሚባል ነገር አያውቅም። ሲፈጠር ራሱ የጄኔቲክ ሜካፑ እንደዛ አይነት ነገር የለውም። እስከ ጊዜው እስከሚመቻችለት ይጠብቀሃል። ከዛ በኋላ ሀብትህ በሙሉ የእነሱ ነው። መበላትህ ላይቀር፣ ሀብትህም መሰልቀጡ ላይቀር፣ ምን አለበት እንደ ወንድ ዝም ብለህ ከወገንህ ጋር ሆነህ ወደፊት የምትኖርበትን ወይ አሽሸህ ከዛ በኋላ ወይ አንተም ጥለ መሄድ። ዝም ማለት እኮ ይቻላል። የሚገርማችሁ ነገር ተቅለብልቦ መጥቶ ማንነቱን ያሳየዋል። በዛ በአስር ሚሊዮን ብር ምናልባት አንድ ሳምንት እንትን ቢልህ ነው ቢያቀርብህ ነው። ከዛ በኋላ በጥፊ ብሎ የለህም አንተ፣ ወይም ደግሞ ሌላ 20 ሚሊዮን ብር እንፈልጋለን ይልሃል፣ 100 ሚሊዮን ብር ይልሃል። ከዛ በኋላ ይግጥሃል። ጠቅላላ ያለህ ተቀማጭ በሙሉ ባንክረፕት ሆነህ ትለቃለህ። በውርደት የአማራ ሀብታሞች፣ የአማራ ባለሀብት ነው የሚባለው። ይችን ነገር አስታውሱ። ማንም የሚምራችሁ የለም። ይልቅ ምንድን ነው በትላልቅ ባንክ ውስጥ ያስቀመጣችሁትን ዲፖዚት በሙሉ አውጡ። አንደኛ ኢኮኖሚውን የማሽመድመዲያ አንዱ መንገድ ይሄ ነው። ተቀማጮቻችሁን አውጡ። እና በመጨረሻ ላይ ሁልጊዜም እንደምለው ዛሬ የአማራው ክልል የኔ ነው ብሎ የሚለው ሰራዊት የለውም። ሚሊታንት የሆነ ግሩፕ ያስፈልገናል። በአስቸኳይ ታጥቆ የአብይን ጦር የሚወጋ ከመንግስት ጋር የማይዋዋል ታቦት አይደለም፣ ቤተ ክርስቲያን ራሱ ከስር መንግለህ ብትመጣ ጉዳዩ ያልሆነ ጨካኝ ግሩፕ ያስፈልገናል። በአዲስ ማይንድሴት አማራን ነፃ ከማውጣት ሌላ ምንም አጀንዳ የለኝም ብሎ የሚነሳ የታጠቀ ግንባር ያስፈልገናል። ቱትሲዎችን ያዳነው ፖል ካጋሚ በነፃ አውጪ ግንባር ነው። እሱ በሚመራው ነፃ አውጪ ግንባር ቱትሲዎች በበለጠ ይታረዱ ነበር። በ800,000 እና በ1 ሚሊዮን ባልቆመ ነበረ የሩዋንዳው ጄኖሳይድ። ቱትሲዎችን ያዳነው የተባበሩት መንግስታት አይደለም። ቱትሲዎችን ያዳነው የቱትሲ ተወላጅ ፖል ካጋሚ ነው። ግንባር ፈጥሮ ግንባር አማራ የሚድነው በዚህ ነው። ብአዴንና የብልጽግና ርዝራዦችን ያለምንም ምህረትና ያለምንም መራራት መንገድ ለመንገድ ሲጎትታቸው ነው፣ ሲሸኛቸው ነው። ከዚህ በበለጠ አማርኛ ልነግራችሁ አልችልም። ጭካኔ በተሞላበት ሁኔታ ስለ አማራ በበቀል የሚቆም ሚሊታንት ግሩፕ ያስፈልገናል። ይህንን ስል ብዙ ጊዜ ሆኖኛል። የአማራ ወጣት በግዴታ ትጥቅ ይዞ እንዲዘምት ሃይስኩል የጨረሰ ሁሉ ማንዳቶሪ የሆነ የሚሊታሪ ሰርቪስ ለክልሉ እንዲሰጥ፣ እንደው ክልል ቢኖረን ማለት ነው። ይሄ አሁን አዚስ ፖይንት We're not even sure. Amara ka work amet manu work hulet tor bohala kullulu indalle intact yinorwal bilen eni bebekule alamnim yihone neger baschokwai kaltefetere የትግራይ ጦር አሰፍስፎ አሁንነ ወልቃይትንና እነ ራያን ለመውረር አሰፍስፎ ነው ያለው። ያማራ ጉዱ እሱ ራሱ ይብረከረካል። በዛ ላይ ደግሞ የጠላቶቹ በዛት እንደ ባህራ ሸዋ ነው። እና እግዚአብሔር ይታደገው አማራን ልዩ ብርታት ልዩ ብርታት መቼም በተአምር ይስጠው ለአማራ ለምን የተገፋ ነው በማንም ላይ በደል አልፈጸመም እና እግዚአብሔር እንግዲህ እንደዛ ላሉ ነው ማለት እንደዛ ካሉ ጋራ ነው እግዚአብሔር የሚቆመው ለተጠቁ ፍርድ ለተነሳቸው ጉልበተኛ ላጠቃቸው እና እግዚአብሔር ይድረስለት ለአማራው እንግዲህ ሌላ ምን ይባላል እግዚአብሔር ደግሞ ይርዳን ስላዳመጣችሁ በጣም አድርጌ አመሰግናለሁ በክብር ይሄዳል ሰው ሊኖ ሰውሞቱ የተሰጠኝዎት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት ኢትዮጵያ በእውነት ታላቅ ሀገር ናት። ታላቅ ከሚያስብሏት እጅግ ብዙ ምክንያቶች መካከል አንደኛው ቀኝ ሊገዟት የመጡትን ሀገራት አሳፍራ አሸንፋ የመለሰች ከአፍሪካ ሀገራት ብቸኛዋ ቀኝ ተገስታ የማታውቅ ሀገር መሆኗ ነው። ይሄም እውነታ እስከዛሬ ድረስ ድሮ ኢትዮጵያን መግዛት ያልተሳካላቸውና ተዋርደው የተመለሱትን እንደ ጣሊያን ያሉ ሀገራትንና መሪዎቻቸውን ዛሬም ያናድዳል። በቂም በቀልም ውስጥ እስከዛሬ ድረስ ከቷቸዋል። ነጭን አሸንፋ አሳፍራ መልሳ ለሌሎች ጥቁር ህዝቦችና ቀኝ ግዢ ውስጥ የነበሩ ሀገራት ትልቅ ተስፋ የሰጠች ሀገር ኢትዮጵያ እነዚህንም ሀገራት ነጻ እንዲወጡ ያነሳሳች ታላቅ ሀገር ናት። እነኚህ የምዕራባውያን ሀገራት አሁን በአዲስ መልክ ኢትዮጵያን ወረዋታል። ቀኝ የመግዛት ግባቸውንም ለማሳካት የውስጥ ባንዳዎችን ተጠቅመዋል። እነኚህ ባንዳዎችም የትግራይ ህወሓት ትህነግና አሁን ሀገሩን የሚመራት የኦሮሞማ ኦነግ ብልጽግና መንግስትን ያካትታል። የአማራ ባዕዴን ተላላኪነትን ሳንረሳ ማለት ነው። የአማራ ህዝብ በኢትዮጵያ መስረታና በነጻነት የማቆየት ታላቁን የአንበሳውን ድርሻ የሚወስድ ስለሆነም እንደኚሁ ቅኝ ገዢ ሀገራት ይሄንኑ የአማራ ህዝብ ሊያጠፉት ዛሬ ቋምጠዋል። ምክንያቱም አማራ ጠፋ ማለት ኢትዮጵያ ጠፋች ማለት ነው። የዘመኑ ቅኝ ገዢ ሀገራት መሪ አሜሪካን ስትሆን የአማራንና መላው ኢትዮጵያን መጥፋትና የመሬቶቿን ብሎም ተፈጥሯዊ ሀብቶቿን ተከፋፍሎ የመሰልቀጥ ሴራ ውስጥ እንደ አየርላንድ የሚባሉ ሌሎች ምዕራባውያን ሀገራትን ያሳትፋል። እንደ ቱርክ አይነት ወሃቢ አረብ ሀገራትም ሙስሊም ክርስቲያኑን አማራን ለማጥፋት ተባባሪ ኃይሎች ሆነዋል። ስለዚህ ትህነግ ወልቃይትና ራያ ላይ አማራን ዳግም ለመውረር ጦሯን እያስጠጋች ነው። ኦነግ መራሹ መከላከያ አማራን ትጥቅ የማስፈታት ዘመቻ ላይ ነው። የብልጽግና ፌዴራል መንግስት የሚመራው ኦነግ ሸኔ በወለጋ አማሮችን እያረደ ነው። በመተከል አጣዬ ደራና ሸዋሮቢት የአብይ አህመድ ኦነግ አማራን ለማጥቃት ተሰማርቷል የሚሉ ዜናዎችን ስንሰማ ዋነኛ ጠላቶቻችን ህወሓት፣ ኦነግ፣ ብልጽግና መንግስት ብቻ ሳይሆኑ ሩቅ ያሉት አዛዦቻቸው የነጮችና የጽንፈኛ አረብ ሀገራት መሪዎች መሆናቸውን አስተውሰን መሆን አለበት። የአማራ አባቶቻችንን ታሪክ ስናስተውስ አማራ ከሌሎች ሀገር ወዳድ ኢትዮጵያውያን ጋር ሆኖ በአደዋም ይሁን በሌሎች ውጊያዎች ነጻነቱን ያስጠበቀው በሁለት ምክንያቶች ነው። እነኚህም ምክንያቶች በአሁኑ የአማራ የህልውና ውጊያ ቁልፍ ሚና ይጫወታሉ። አንደኛ በድሮ አማራ የተሳተፈባቸውና ታላቁን የአንበሳውን ድርሻ የወሰደባቸውን የኢትዮጵያ የህልውና ውጊያዎች ጊዜ አማራ በአምላኩ አምኖና ተማምኖ ተዋግቷል። ክርስቲያን ሙስሊሙ አማራ ፈርሃ እግዚአብሔር ወይም ፈርሃ አላህ ያለው አማኝ ስለሆነ በሁሉም ውጊያዎች አምላኩን አስቀድሞ የሚዘምት ስለነበረ ድል ሁሌም ከሱ ጋር ነበረች። ሁለተኛ አማራ ለነጻነቱና ለሀገሩ ህይወቱን ለመገበር አይሳሳም ነበር።
ከሺ ዓመት ባርነት የአንድ ቀን ነጻነት የሚለው አባባል የአማራ አባቶቻችን የተከተሉት ታላቅ አባባል ነበር። በማንኛውም ወቂያ እንብኝ ብሎ የሚነሳ የአማራ አርበኛ እልፍ ነበር። ስንቅና ትጥቅ የሚያቀርብ የአማራ ወጣት እናትና ልጅ አዛውንት ሁሉም ለነጻነቱ ለመዋጋት ዝግጁ ነበር። ስለዚህም ድል ከሱ ጋር ነበረች። ስለዚህ አሁን ኢትዮጵያ በተለይም አማራ በጠላቱ በተከበበበት ጊዜ ታላቅ ዳግም የአደዋ ጦርነት በሚጠብቀው ጊዜ አባቶቻችን አዋርደው ያሸነፏቸው የነጭ ቅኝ ገዢዎች ሊያጠፉት ባሰፈሰፉበት ጊዜ ሁሉም አማራ ሁለቱን ማንነቶቹን ይዞ ለታላቅ ውጊያና ለታላቅ ድል መዘጋጀት አለበት። አንደኛ አምላኩን መያዝ አለበት። አምላካችን ቸር ነውና ስንጠራው አብሮን ይዘምታል፣ ድልም ያጎናጽፈናል። ሁለተኛ አመመኝ ደከመኝ ሳንል በመታጠቅም በመዝመትም ስንቅ በማቀበልም ባንዳን በማጋለጥም ሴት ወንድ ልጅ ወጣት ሽማግሌ ሳንል እንደ አማሮች ራሳችንን ነጻ አውጥተን አንድ ላይ አንድ አማራ ብለን ሰርተን የውስጥ ጠላቶቻችንን አስወግደን የውጭ ቅኝ ገዢዎችን ዳግመኛ ውርደት ለማጎናጸፍ ከአሁኑ ሰዓት ጀምሮ ዝግጁ መሆን አለብን። አማራ ማለት ነጻ ህዝብ ማለት ነውና እንደ አባቶቻችን ድሉም የኛ ነው። ድል ለአማራ ህዝብ፣ ድል ለኢትዮጵያ።
ሰጠኝዎት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት።
ክብራን አድማጮቻችን ለዕለቱ ያዘጋጀንላችሁ መርሃ ግብር ይሄን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።